የተወደዳችሁ አድማጮቻችን የጌታ ኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ይህ በዘጻት አፖስቶሊክ ሪፎርሜሽን ቤተክርስቲያን የሚዲያ አገልግሎት የተዘጋጀ የሚቀርብላችሁ ትምህርቶችና ስብከቶችን በድምጽ የምናቀርብበት መርሃ ግብራችን ነው። ይህ ቀጥሎ የምታደምጡት መልእክትም የምትታነጹበትና ብዙ የምትጠቀሙበት እንዲሆንላችሁ ጸሎታችን ነው። መልእክቱን እንድትከታተሉ እንጋብዛችኋለን። አብራችሁን ቆዩ።
በእኛ ማንነት ላይ በተጽዕኖ ወይንም ደግሞ የኛን መዳረሻ ወይንም ፌት በመወሰን ከሁለት ሰዎች ላይ የሚደርስ ማንም የለም። የመጀመሪያው ሰው በእኛ ላይ ያለውን ተጽዕኖ የመምረጥ ወይንም ደግሞ ፈልጋለሁ አልፈልግም የማለት መብት የለንም። ምክንያቱ ምንድነው? በመወለድ የምንወርሰው ስለሆነ ነው። ስለዚህ ሰው ሆነ የተወለደ ሁሉ ያንን በዛ ማንነት ውስጥ ፓክድ የሆነውን ሁሉ ነገር የመውረስ ግዴታ አለበት። ስለዚህም ያንን ወጥመድ ያመለጡ ሰዎች የሉም በታሪክ ውስጥ። ሁለተኛው ሰው ደግሞ ማንም ቢፈልግ የሱን ተጽዕኖ ወይንም ደግሞ ከርሱ የሚገኘውን ነገር ላለማግኘት የሚከለክለው ምንም ነገር እንዳይኖር በሚሆን ደረጃ የዚህ የሁለተኛው ሰው ማንነት ደግሞ በእኛ ህይወት ላይ ተጽዕኖ አለው። የሁለተኛው ሰው ማንነት ከመጀመሪያው የሚለየው በምንድን ነው? በመቀበልና ባለመቀበል መካከል የሞትና የህይወት ልዩነት ያለው ምርጫ መሆኑ ነው። ይህንን ባለፉት 3 ክፍለ ጊዜዎች አንድ ሰው በሚል ሀሳብ አንስተን ስንነጋገር ነበረ። ብዙዎቻችሁ ታስታውሳላችሁ። በተለይ ጳውሎስ በሮሜ መጽሐፍ ምዕራፍ 5 ላይ የእነዚህን የሁለት ሰዎች ወግ ሲነግረን ከነዚህ ከሁለት ሰዎች የተነሳ የሰው ልጆች ማንነታቸውና በምድር ላይ ሲኖሩ እንዲሁም ደግሞ ከምድር በኋላ ባለ ህይወታቸው የሚኖረውን ማንነታቸውንም የሚወስን ነገር እንደሆነ የእግዚአብሔር ቃል ይናገራል። ስለዚህ ምክንያት ከቁጥር 12 ጀምሮ ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንደዚሁም ሁሉ ኃጢአት ስላደረጉ ሞት ለሰው ሁሉ ደረሰ ይላል። በስንት ሰው ምክንያት? አንድ ሰው። ያ አንድ ሰው እንግዲህ በደንብ እንድንታስቡ የሁለቱን ሰዎች ልዩነት እንድናየው በደንብ ማሰብ አለብን። ይሄ አንድ ሰው ሲመጣ ንጹህ ነበር። ይሄ አንድ ሰው ሲፈጠር በእግዚአብሔር ምሳሌና አምሳል ነበር የተፈጠረው። ለኃጢአት አልተፈጠረም፣ ኃጢአተኛ ሆኖም አልተፈጠረም። የዚህ ሰው በምድር ላይ ወይንም ደግሞ በአካላዊ ዓለም ላይ የእግዚአብሔር እንደራሴ ሆኖ እግዚአብሔር ወንድና ሴት አድርጎ ፈጥሯቸው በምድር ላይ ከኃጢአት ነፃ የሆነ ህይወት፣ የጽድቅና የዘላለም ህይወት እንዲኖሩ የተፈጠሩ ሰዎች ነበሩ። እዚህ ጋር አንድ ሰው በሚልበት ጊዜ የመጀመሪያዎቹን ሰዎች እንደ አንድ ሰው፣ ሁለቱ አንድ ይሆናሉ ስለሚል እንደ አንድ ዩኒት ነው የሚያያቸው። ስለዚህ ወንድ ሴት በሚለው ሳይሆን የምናስበው ሰው በሚለው አንድ ሰው ናቸው። እነዚህ ሰዎች ሲፈጠሩ እግዚአብሔር አይታችሁ ከሆነ መጀመሪያ ከምድር አፈር አዳምን አበጅቶ ከሱ ሔዋንን ከመፍጠሩ በፊት ነው ሰውን በአምሳሉ ፈጠረ፣ ወንድና ሴት አድርጎ ፈጠራቸው የሚለው። ስለዚህ የሰውን አፈጣጠር ስንመለከት የሰው ልጅ ኃጢአተኛ ሆኖ አልተፈጠረም፣ ለኃጢአት አልተፈጠረም። ነገር ግን ልክ ዛሬኛ ሁላችን እንዳለን የሰው ልጅ ከመምረጥ ነፃነት ጋራ እግዚአብሔርን ፈልጎ ከመከተል ካልፈለገም ካለመታዘዝ ጋራ ነው የሰው ልጅ የተፈጠረው። ስለዚህ የነዚህ የዚህ የመጀመሪያው ሰው ወይም ደግሞ የነዚህ የመጀመሪያ ሰዎች ምርጫ እኛ ምን እንደሚመስሉ አናቃቸውም። መቼ እንደኖሩም እንኳን አሁን ከግምት ውጪ ቀኑን አናቀውም። ነገር ግን ሁላችንም ዛሬ የምንኖረውን ኑሮ ብቻ ሳይሆን ከሞትንም በኋላ የምንሄድበትን ቦታ በሚወስን ደረጃ በአንድ ሰው ምክንያት የገባው ኃጢአት ደግሞ ደሞዙ ምንድን ነው ይላል የእግዚአብሔር ቃል? ሞት ስለሆነ በኃጢአት ምክንያት የሰው ልጅ ስለዚህ ከመጀመሪያው አዳም የወረስነው ኃጢአት መሆኑ አይደለም ማስደንጋጭ በኃጢአት ምክንያት ምን ይመጣል ሞት ስለዚህም እንደዚሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ ይላል ኃጢአት የማድረግን ብቃት ነው የሚሰጠን ብቃት ልንለው አንችልም ግን ኃጢአት የማድረግን ዝንባሌ አሁን ህፃናትን ስታዩ ሳታስተምሯቸው ያ ዝንባሌ በውስጣቸው እንዳለ ለመረዳት ከባድ አይደለም በገጠር ብትሄዱ በከተማ ብትሄዱ አውስትራሊያ ብትሄዱ አፍሪካ ገጠር ውስጥ ብትሄዱ አሜሪካ ብትሄዱ አውሮፓ በሁሉም ስፍራ ሰው የተባለ ሁሉ ከዚህ ዝንባሌ ወይም ጥፋት ወይም ቤንድ ጋር አብሮ ይወለዳል ስለዚህ የመጀመሪያው ሰው ያደረሰብን ወይም ደግሞ ለእኛ ያወረሰን በዘር የሚወረሰውን ነገር በሳሙና አጥበን ወይም ደግሞ በከብቶች ደም ወይም ደግሞ በብዙ መስዋዕት ልናጠፋው የማንችል ውስጣዊ ዝንባሌ ውስጣዊ ኔጌቲቭ ብቃት እንደሆነ እናስተውላለን ከዚህም የተነሳ ህግ እስከመጣ ድረስ ኃጢአት በዓለም ነበረ ነገር ግን ህግ በሌለበት ጊዜ ኃጢአት አይቆጠርም ይላል ነገር ግን በአዳም በንተላለፍ ምሳሌ ኃጢአት ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ አሁን እዚህ ጋር ደም ብላችሁ እንደሰማ በአዳም ምሳሌ የሚለው እንደ አዳም አክቲቭሊ እግዚአብሔር ዲስኦቤ ያላደረጉ ወይም የተሰጣቸውን ትእዛዝ ያልጣሱት ሰዎች ላይ እንኳን ሞት ምን አደረገ ይላል ነገሰ ይላል ምክንያቱም ከአዳም ጀምሮ ብዙ ጻድቃን ሰዎች እግዚአብሔር የወደዳቸው ሰዎች ነበሩ እነ ኖህ አይደል እና አብርሃም ሌሎችንም ስታስቡ እነዚህ ሰዎች ላይ ሁሉ ምን ነግሷል ይላል መሞታቸው አልቀረላቸው ምንም እንኳን በጽድቃቸው ቢመሰከርላቸውም እግዚአብሔርን ላለመታዘዝ የሚፈልጉ ሰዎች ባይሆንም ያ የወረሱት ነገር የነሱን ፍቃድ እንኳን ኦቨር ፓወር አድርጎ ሞት ግን በእነርሱ ላይ ነግሶ ነበር እንደ አዳም እንቢተኛ መሆን ወይም ደግሞ እንደ አዳም እግዚአብሔርን ትእዛዝ መጣስ አያስፈልግም ነበር እዚህ ጋር ግን አንድ በጣም ቁልፍ ነገር ይናገራል ህግ ከመምጣቱ በፊት ግን ኃጢአት አይታወቅም ወይም አይቆጠርም ነበር ሰው የፈለገውን ቢያደርግም መለኪያ ስለሌለው ኃጢአቱ አይቆጠርም ነበር ግን ኃጢአቱ አይቆጠርም ማለት ሞቱ ይቀራል ማለት አይደለም ለምሳሌ አንድ ሰው ባይመረመርና ካንሰር ይዞት ደረጃ 1 ደረጃ 2 ደረጃ 3 ደረጃ 4 ብሎ የመጨረሻ ላይ ሲሰራጭ ካንሰሩ ስላልታወቀ በህክምና ዳያግኖሲስ ስላልተሰጠው አይገልም ማለት ነው አይደል ሰው ካንሰር እንዳመመው አውቆም ሊሞት ይችላል ደግሞ ምን እንዳመመው ሳያቅም ሊሞት ይችላል ስለዚህ ህግ ባልነበረበት ጊዜ ሰዎች ለምን እንደሚሞቱ እንኳን ላይረዱ ይችላሉ ነገር ግን በወረሱት ነገር ምክንያት ሞት ነግሶ ነበር ስለዚህ ቁልፍ ነገር ነው ስለዚህ እዚህ ጋር እንድንረዳ የሚያስፈልገው ነገር ይሄ አንድ ሰው የሰራው ኃጢአት ሞትን አመጣ ይሄ የሰራው ኃጢአት ግን መታወቅ ስለነበረበት የሞቱ ምክንያት እንዲታወቅ ልክ እንደ ኤክስሬ ወይንም ደግሞ እንደ መመርመሪያ መሳሪያ እግዚአብሔር በሙሴ በኩል ህግ ሲያስገባ የዓለም ኃጢአት ለካ በጣም ብዙ ነው ለካ ሁሉም ሰው ኃጢአተኛ ነው አይደል ኢቭን የተመረጠው የእስራኤል ህዝብ በበጎችና በኮርማዎች ደም ሊያነጹት የማይችሉ ከእግዚአብሔር ጋር መኖር እስከማይችሉ ድረስ ጥልቅ ሆፕለስ በሆነ መጠን ኃጢአተኞች ነበሩ ዛሬ የምናከብረው የጌታ ልደት ሲግኒፊካንሱ የጌታ ወደ ምድር መምጣት የሁለተኛው ሰው ሲግኒፊካንስ የሚገባን የመጀመሪያው ሰው ያወረሰን ልንወጣበት የማንችለው ወጥመድ ማንም ብንሆን ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል የቀደሙት ጻድቃን ከክርስቶስ መምጣት በፊት የነበሩት እንዴት ይድኑ እንደነበር ሲናገር የዕብራውያን ጻፊ ወደኛ ልካውን ጌታ ለኛ ሞቶልናል ብለን ወደኋላ እንደምናምን እነሱ ደግሞ ጌታ ወደፊት ይድንልናል በሚል በትንቢት መንፈስ በነቢያት መንፈስ እያዩት ከሩቅ እየተሳለሙት በዱቤ ነበር የዳኑት ይላል እግዚአብሔር ቃል ስለዚህ የመጀመሪያው አዳም የደረገው ነገር የፈጠረው በእኛ ላይ በማንነታችን ላይ ጄኔቲካሊ ወይም ደግሞ በስፒሪቹዋል ዲኤንኤያችን ላይ የፈጠረው ጥፋት ሲገባን ነው የሁለተኛው አዳም ማንነትና ጥቅሙ የሚገባን ስለዚህ እዚህ ጋር ስዕል ባይኖርም ኃጢአት ህመሙ የሚታወቅበት ህግ ህጉ ሲመጣ ሁሉ ሰው ምን ያህል ኃጢአተኛ እንደሆነ ሆፕለስ እንደሆነ እግዚአብሔር ሰውን ቢገድል መብቱ እንደሆነ ኃጢአትን የሚገድል ነገር እንደሆነ ከዛ በፊት ሰዎች አጣታቸውን ባለማወቃቸው ምክንያት ለምን እንደሚሞቱ ባይረዱም ግን ህግ ሲመጣም እንደመስተዋት ሁላችንም ስቴጅ 4 ካንሰር ያለብን ሰዎች ከመሞት ሊያድነን የሚችል ማንንም እንደሌለ እንድንረዳ ህጉ ያ ነው ውለታው ህግ አይደለም ሞት የፈጠረው ህግ ለምን እንደሞትን እንደመስተዋት ችግራችንን እንደ ኤክስሬ ውስጣችንን ያሳየን ነገር ነው ስለዚህ ኃጢያት በህግ እየታወቀ ወደ ሞት ሲወስደን ሳለ የኃጢያት ተቃራኒ ምንድነው? በሏ ጽድቅ ነው አይደል? ስለዚህ ኃጢያትን ኒውትራላይዝ ለማድረግ ምን ያስፈልጋል? ጽድቅ ያስፈልጋል። መጽሐፍ ቅዱስ ደግሞ የኛ በጣም ጻድቅ የሚባል ሰው ጽድቁ በእግዚአብሔር ላብራቶሪ ሲመረመር እንደምንድነው ይላል? እንደ መርገም ጨርቅ ነው ማለት ምንም በቃ ንጹህ የምትሉት ሰው በጣም ቆሻሻ ነው። ስለዚህ ከሰው ሊፈልቅ የሚችል ጽድቅ በሃይማኖትም በፍልስፍናም በሳይንስም በየትም ብትሄዱ የእግዚአብሔርን ስታንዳርድ ሊሞላ የሚችል ጽድቅ የለም። በጣም ጻድቅ የምትሉትን ሰው ብታመጡት በእግዚአብሔር ፊት ኃጢያቱ እጅግ የጎላ ሰው ነው። ስለዚህ ጽድቅ ማለት በኃጢያተኞች መካከለ ያለ አንጻራዊ መሻል ሳይሆን ከእግዚአብሔር ጽድቅ አንጻር ተነጻጽሮ እግዚአብሔር ራይት የሚሰደው ጽድቅ ማለት ነው። ስለዚህ ነው የሁለተኛው አዳም መምጣት ቀላል ያልሆነው። ሁለተኛው አዳም በሚመጣበት ጊዜ እግዚአብሔር ምናችን ሆኖ መጣ? ስሙ ማን ነው ይላል? እግዚአብሔር ጽድቃችን። ስለዚህ እግዚአብሔር ሁለተኛው አዳም ሲመጣ አያችሁ የመጀመሪያው አዳም እሱ ኃጢያት ሰርቶ ያ ህመም ከሰው ወደ ሰዎች ከአዳም የመጡት ሰዎች ላይ ሁሉ ነው አፕላይ የሚያደርገው። ከዛ ውጪ አይሄድም፣ በዘር ብቻ ነው የሚሄደው። ሁለተኛው አዳም በመጣበት ጊዜ በሚሊየን የሚቆጠሩ ሰዎች ኦሬዲ ብዙ ኃጢያት ሰርተው ብዙ ኃጢያተኞች በሚወልዱበት ሁኔታ ላይ ስለነበሩ ጽድቁ ከኃጢያቱ ምን ማድረግ አለበት? መብለጥ ነበረበት። ምክንያቱም ለአንድ ሰው መድኃኒት ሳይሆን ለሁሉም ነው የመጣው። ሁለተኛው አዳም ሲመጣ አዳምን የእግዚአብሔር ልጅ ይለዋል። እግዚአብሔር ኦሪጂናል የፈጠረው ስለሆነ ሁለተኛው የእግዚአብሔር ልጅ ያልተፈጠረው የእግዚአብሔር ልጅ ሲመጣ ይዞ የመጣው ጽድቅ በዘር ሊተላለፍ አይችልም። አሁን ጆዬ ፓስተር ነው። ከአዲሴ ጋር አዘ ፓስተር ቤተክርስቲያን ይመግባሉ፣ እንዲሁም ደግሞ በቤተሰብ ልጆች አላቸው። ግን አሁን ለምሳሌ እዚህ ላለው በማስተማር በማገልገል ጽድቅን ያካፍላሉ ለልጆቻቸውም። ከዛ ውጪ ሌላ መንገድ የላቸውም። በዘር ይተላለፋል። ይሄ የመጣው ጽድቅ ማንም ለማንም እንደመጀመሪያው እንደ ኃጢያቱ በዘር አይተላለፍም። ምክንያቱም ጌታ ኢየሱስ ክርስቶስ በመጣበት ጊዜ ወይም ደግሞ ሁለተኛው አዳም በመጣበት ጊዜ ሁላችንንም ከሱ በመጀመሪያው አዳም ሕግ ልንወለድ አንችልም ነበር። ስለዚህ የሁለተኛው ጽድቅ ከመጀመሪያው ኃጢያት በጣም ፓወርፉል የሚያደርገው በዘር ያልሆነ ነገር ግን ሌላ መተላለፊያ መንገድ እግዚአብሔር አዘጋጀ። ምን ይባላል? እምነት። አስቡ፣ በኃጢአት የተወለደ በኃጢአት የኖረ ሰው ልክ ሲያምን ያ ጽድቅ ወደ እሱ ምን ይደረጋል? አካውንቱ፣ የመጀመሪያው አካውንት ምን ይደረጋል? የኃጢአት አካውንቱ ካንስል ይደረግና የጽድቅ አካውንቱ ምን ይሆናል? ይሞላል። ስለዚህ ጽድቁ በእምነት መተላለፍ እንዲችል የህግ ልክ የኃጢያት ተቃራኒ ጽድቅ እንዳለ ሁሉ የህግ ተቃራኒ ሌላ ነገር መኖር አለበት። ምክንያቱም ህግ ስለሆነ ኃጢያትን ገልጦ ወደ ሞት እንድንሄድ ያሳየን፣ ጽድቁን የሚገልጥ ደግሞ ሌላ ነገር ያስፈልግ ነበር። ምንድን ነው? በሏ ጸጋ። አያችሁ ጽድቅን በህግ ይሁን ቢባል ኖሮ እምነት አይሰራም ነበር። ምክንያቱም ህግ እምነትን ምን ያደርገዋል? ዋጋ ቢስ ያደርገዋል። ስራ ነው የሚፈልገው። እየገባችሁ ነው የምለው? ይህ በጣም ፋውንዴሽናል ነው። ኃጢአት በህግ ፓወርፉል እንደሆነ ሁሉ ጽድቅ ደግሞ በህግ ሳይሆን በምን? በሏ በጸጋ። ጸጋ ማለት በፍጹም የማይገባችሁን ነገር፣ በፍጹም ልትሸከሙት የማትችሉትን ነገር፣ በፍጹም ከእኛ ማንነት ጋር የማያያዘውን ነገር። እስ ብቻ አይደለም ኃጢአት ከነበርንበት ወደ ታች ነው የወሰደን። ጸጋ ግን ከወረድንበት የነበርንበት ቦታ አይደለም የመለሰን፣ ወደ ይነግሳሉ ነው የሚለው እግዚአብሔር ቃል። ወደ ማለት ኃጢአት ሊደርስበት ወደማይችል ከፍታ ነው። ስለዚህ ነው ሁለተኛው አዳም እንደመጀመሪያው አይደለም ይበልጣል ያለው። ይሄ ገብቶን ከሆነ ገናን ምናከብረው በዳም እግዚአብሔር ደስ ይለዋል ምክንያቱም የተከፈለ ዋጋ ግርግም መወለዱ መስቀል ላይ መዋሉ ሁሉ አላማ ስላለው ማለት ለዚህ ነው ስለዚህ ጸጋው ምንድነው የሚለው ልክ የለውም ይላል የመጨረሻ ወርስ ሲነሩን በትፈልቡ ውሰዱት ይላል አንደኛ ሁለተኛ ከጌታ ጋር የተሰቀለው ሰው ትዝካላችሁ የመጨረሻ ኃጢያተኛ በሰውና በህግ ሞት የሚገባው ሰው ነው ስለዚህ ከጌታ ጋር ተሰቅሏል ስትመጣ በመንግስት አስበኝ ሲለው ምን አለ ዛሬ በገን ምን ማለት ነው ጸጋ ፕሮሰስ አስፈልገው ጸጋ በጣም ፓወርፉል ስለሆነ ሰዎችን ካሉበት ሁኔታ መንጭቆ የማውጣት ኃይል አለው ሩቅ ቦታ በእግራችሁ መሄድ አስፈልጋችሁ ፕሩቭ ማረግ አስፈልጋችሁ ስለዚህ ነው ጸጋው ለዚህ ነው ጸጋና ምን ተሞልቶ ይላል እውነትን ተሞልቶ በእኛ ምክንያቱም ህግና ህግ ኮውነት ነው ግን ህግ እንደማንችል ነው የሚያሳየው ህግ ሁልጊዜ መጨረሻ ላይ አትችይም አትችልም ብሎ ነው የሚያልቀው ስለዚህ ሞትን በግድ ማስተናገድ አለ ጸጋ ግን ምንድነው እሱ ትችላለህ ትችያለሽ ለምን ጸጋ የሞላው እውነት ሁሉ ወደ ብቃትና ወደ ህይወት ነው የሚወስደን ስለዚህ እግዚአብሔር እውነትን ጥሎ ሳይሆን እውነትን በጸጋ ሞልቶ ነው ወደኛ ያመጣው ስለዚህ እውነትን መኖር እንድንችል ማለት ነው ለዚህ ነው ቁጥር 15 ላይ ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም በአንድ ሰው በደል ብዙዎች ሞቷል ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚያ ይልቅ ለብዙዎች በዛ ይላል ለብዙዎች ዛሬ በአለም ላይ 8 ቢሊዮን ቢኖር ጸጋ 8 ቢሊዮን ልክ እንደ አንድ ጠብታ ነው ለሱ ጸጋ ትሪሊየንም ብንሆን ስቲል አያልቅም አስቡ የአንድ ሰው ኃጢአት ምን ቢበዛ የሰዎች ቁጥር ምን ቢበዛ እሱን የሰዎች የአንዱን ኃጢአት በብዙ ሰዎች ብታበዙት ስቲል የእግዚአብሔር ጸጋ ያሸንፋል ስቲል የእግዚአብሔር ጸጋ ኃይለኛ ነው ጸጋው ምን ሰጠን ይላል ፍርድ ከአንድ ሰው ለኩነኔ መጥቷል ካለ በኋላ ስጦታው ግን በብዙ በደል ለማጽደቅ መጣ ይላል በአንዱም በደል ሞት በአንዱ በኩል በአንዱም በደል ሞት በአንዱ በኩል ከነገሰ ማን ነው የነገሰው ሞት በደል ያነገሰው ሞትን ነው በደንብ ስሙ በደል ማንን አነገሰ ሞትን ሞት ከነገሰ ሞት በአንዱ በኩል ከነገሰ ይልቁን የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በህይወት ይነግሳሉ የመጀመሪያው አዳም ሞትን ያነገሰው ሁለተኛው አዳም ግን በጸጋ ሁላችንን ነው በርሱ ያነገሰን ይሄ ምስጢር በውስጣችን ሲገለጥ የክርስቶስ መወለድ የክርስቶስ ወደኛ መምጣት የሁለተኛው አዳም ተጽዕኖ የመጀመሪያውን አዳም ተጽዕኖ ከንቱ ያደርገዋል እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ እንዲሁ በአንድ ጽድቅ ምክንያት ስጦታው ህይወትን ለማጽደቅ ወደ ሰው ሁሉ መጣ ሮሜ 7 ላይ ላስተው ለዚህ ለሞት ከተሰጠ ስጋ ማን ያድነኛል ብሎ ጳውሎስ የመጨረሻውን በጣም አንገብጋቢ ጥያቄና helplessness ነው እንደሞ እርዳታ ማጣቱን ይናገራል ነገር ግን ይላል በጌታችን በኢየሱስ ክርስቶስ በኩል ለእግዚአብሔር ክብር ይሁን ይላል ይሄንን ስጋ ነፍስ መንፈሳችን ሁሉ ምን ማረግ ይችላል ጸጋው ማዳን ይችላል ደሞ ከማንም ሰው ፌቨር አስፈልገንም እግዚአብሔር ለህፃንም ለዋቂም ለገጠርም ለከተማም ለተማረም ላልተማረም የእግዚአብሔር ጸጋ is so understandable ማንም ሰው ውስብስብ አይሆንበት የእግዚአብሔር ጸጋ በጣም ቅርብ ነው ለነዚህ ህፃናት በነግራቸው ይገባቸዋል ገጠር ላሉ ሰዎች ይነግራቸው ይገባቸዋል ስለዚህ የእግዚአብሔር ጸጋ መብለጡ የሚታወቀው ኃጢአትና ህግ ምንም ውስብስብ ቢሆን ጸጋ ግን ሁሉን የሚያቀልል የህይወት መንገድ ነው በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ምን ይሆናሉ ጻድቃን ይሆናሉ አሁን አንድ ሰው ጻድቃን ነን ስትሉ ምን ሰርታችሁ ይላሉ ጽድቅ በስራ የሚገኝ አይደለም በጸጋ የሚገኝ ነው ጽድቅ ሁለት አይነት ነው። አንደኛ ነገር ምንም ሳትሰሩ ወደ መሆን የሚያመጣችሁ የእግዚአብሔር ስጦታ ነው። ሁለተኛው ጽድቅ ደግሞ ምንድነው? እሱ ያ ያደረገን በያለምንም ነገር ጻድቅ ያደረገን የእግዚአብሔር ጸጋ በህይወት እስካለን ድረስ በጽድቅ እንድንኖር ደግሞ ብቃት ይሆነናል። እስከ ሙላቱ ድረስ የእግዚአብሔር ጽድቅ ልክ ስለሌለው ከጣራው በላይ ከከፍታው በላይ ከዳመናት በላይ የጽድቅ ልክ በእኛ ውስጥ መግለጽ ይችላል። ይሄ ጸጋ ማለት ነው። በደል እንዲበዛ ህግ ጭምር ገባ። ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ህይወት ይነክ ዘንድ ከመጠን ይልቅ በለጠ። እስቲ ከመጠን ይልቅ በለጠ በሉ። ይኸውላችሁ አሁን ይሄ ለመሰላችሁ የሚጠቅመው አሁን በምድራችን ላይ በጣም ኃጢአትን ነው የምናወሩ። በቃ ነግሷል በሁሉም አቅጣጫ ስታዩ። የሚያስፈልገው ምንድነው? እሱ በእኛ ህይወት ውስጥ የእግዚአብሔር ጸጋ ሲገለጥ በምድሪቱ ላይ ያለውን ኃጢአት ይውጠዋል። በምድሪቱ ላይ ያለውን ኮረፕሽን ማሸነፍ ይችላል። በምድሪቱ ላይ አሁን ምድሪቱን የሚያስጨንቀውን ነገር የሚያሸንፈው ሌላ መድኃኒት የለም። የእግዚአብሔር ጸጋ በእያንዳንዳችን ህይወት ላይ ሲገለጥ ምድሪቱን መዋጥ ይችላል። ጸጋ ከኃጢአት ይበልጣል። ጸጋ ከህግ ይበልጣል። ጸጋ ከሞት ይበልጣል። የእግዚአብሔር ጸጋ ለምድሪቱ ሲለቀቅ በእያንዳንዳችን ላይ የእግዚአብሔር ጸጋ ሲበዛብን ያን ጊዜ ከተማይቱን፣ ምድሪቱን፣ ትውልዱን መውረስ ይቻላል ለእግዚአብሔር። በጣም የሚገርማችሁ ነገር አራቱ ወንጌሎች ላይ አራቱ ወንጌላውያን የጌታችን የኢየሱስ ክርስቶስን አመጣጥ በአንድ መንገድ አይተርኩትም። ሲጀምሩ አራቱም በተለያየ መንገድ ነው የሚተርኩት። አንዳንድ ጊዜ ግርግም ሰርተን ጌታን እንደገና ሕፃን ለማድረግ ብዙ ስንታገል እንታያለን። እሱኛው ናሬሽን ብዙ ትክክል አይደለም። ጌታ የመጣበትን መንገድ በማይመች ሁኔታ መምጣቱን ለእኛ ብሎ ያደረገውን ነገር ማሰብ ጥሩ ሆኖ ሳለ፣ ለምሳሌ ሜሪ ሃፒ በርዝዴይ ስትባይ ልደትሽ መቼ ነው? ቀኑ ላይ ቀኑ ብቻ አመቱን እኔ ስለማውቀው አትንገሪ። መስከረም 20 አሁን መስከረም 20 ላይ ጡጦ የልጅ መታቀፊያ ይዤልሽ መጥቼ ሜሪዬ በመወለደሽ ብዬ እንደዛ ብልሽ ደስ ይልሻል? ኖ ጌታ እኮ ህፃን አይደለም። ዛሬ ሁሉ ሰው እንደ ህፃን ስ ልክ አይደለም። ጌታ የነገስታት ንጉስ፣ የጌቶች ጌታ፣ የአያላን ሀያል ነው። ለዚህ ጥሩ መድኃኒቱ ምን መሰላችሁ? አራቱን ወንጌል ማንበብ አለብን። ማቴዎስ ኢየሱስ ክርስቶስ ንጉሥ ስለሆነ ንግስናውን ለማሳየት ስለሚፈልግ የንግስና ማንዴቱን ለማሳየት ከአብርሃም ጀምሮ እግዚአብሔር ፕሮሚስ ካሰጠ ከትውልዱ ነው የሚጀምረው። እንትና እንትናን ወለደ እንትና እንትና የስንት ትውልድ ነው እሱ መሰላችሁ? የ42 ሰዎች ትውልድን 14 አድርጎ አሳይቶ እንደዚህ ነው። ስለዚህ ንጉሥ ሆኖ ነው የመጣው። በጣም የሚገርማችሁ ነገር ከሩቅ አገር የመጡት ጠቢባን የኢስተርን አካባቢ ያሉ የነገስታት ወኪሎች ወይም እነሱም ነገስታት ብዙ ክርክር አለ። የመጡትን ሰዎች ሲናገር ማዕረግ ያላቸውን ሰዎች ነው የሚያመጣው። እንደገና ደግሞ የኢየሱስ ክርስቶስ መወለድ ትልቅ መናወጥ የፈጠረው በሄሮድስ ቤተ መንግስት ውስጥ ነበረ። ይገባችኋል? ምን ነገር እዚህ ጋር ስታዩ ማቴዎስ ፎከሱ የክርስቶስን ንጉስነት አስረግጦ በመናገር ነው የሚጀምረው። ስለዚህ ኢየሱስ ክርስቶስ የመጣው ህፃን ሆኖ ብቻ ሳይሆን ምን ሆኖም ነው? ንጉስ ሆኖ ነው የመጣው ነው የሚለው። ስለዚህ ልደቱን ስናስብ ንጉስነቱን መርሳት የለብንም። ነገስታትን አናውጦ ነው የመጣው እንጂ ምስኪን ሆኖ ብቻ አይደለም የመጣው። የእሱ መወለድ ሄሮድስን አስደንግጧል። ህፃናትን ያስጨረሰው እኮ ሄሮድስ ስለፈራው እኮ ነው። ከሩቅ አገር ጠቢባን ሊያዩት መጥተዋል። ወርቅ የመለኮት ምልክት ነው። ወርቅን፣ ከርቤን፣ ዕጣንን ስጦታ ሰጥተውታል። ወደ ማርቆስ ስትመጡ ማርቆስ ስለ ልጅ መወለዱም አያወራን። አይታችሁታል? ማርቆስ ሲናገር በደንብ ማሰብ አለብን። ምክንያቱም አራቱንም ወንጌል ብዙ ጊዜ ሉቃስና ማቴዎስ ነው የሚነበበው ለገና። እውነት ነው ውሸት ነው? ግን አራቱ መነበብ አለበት። ማርቆስ ምንድን ነው የሚለው? ሲጀምር የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ብሎ መንገድህ ልጠርግ ዘንድ ብሎ ይጀምርና ቁጥር 9 ላይ ሲደርስ በዚያ ወራት ኢየሱስ ከገሊላ ናዝሬት መጥቶ ከዮሐንስ በዮርዳኖስ ወንዝ ተጠመቀ ብሎ ነው የሚጀምረው። ማቴዎስ እና ሉቃስ ባይኖሩ የት ተወልዶ የት አድጎ ነው የሚል ጥያቄ ይነሳብናል አይነሳብንም? እናይነሳብን ማቴዎስ እና ሉቃስ ተጽፈዋል። ነገር ግን ማርቆስ ሙሉ ሐሳቡ ኢየሱስ ክርስቶስ የመጣው ሊያገለግለን አገልጋይ ሆኖ ስለ ንጉስ ብቻ ሳይሆን አገልጋይ ሆኖ ስለመጣ ቀጥታ የሚጀምረው ከምኑ ነው? ከአገልግሎቱ ነው። በዓለም ታሪክ ውስጥ ንጉስም አገልጋይ የሚሆነ ማንም የለም። እውነት ነው ሸት ነው? ኢየሱስ ክርስቶስ ግን የማይመሳሰሉ ነገሮችን አጣምሮ መያዝ የሚችል የጸጋ ሁሉ አምላክ ነው። ስለዚህ የኢየሱስ ክርስቶስን መወለድ ስናመጣ ያገለግለን የመጣ ምዕራፍ አንድ ላይ ነው አጋንንትን ማውጣት ሰዎችን መፈወስ የጀመረው ከሰይጣን ጋር ያለውን ፈተና ያሸነፈው። ስለዚህ ኢየሱስ ክርስቶስ ሲወለድ በኃጢአት በሞት የተጎሳቆለውን የሰው ልጅን አገልግሎ ወደ ጸጋ መንገድ ሊመልስ የመጣ የአገልጋዮች ሁሉ አገልጋይ የአገልጋዮች ሁሉ ምሳሌ ክርስቶስ ነው። ሉቃስ ላይ ስትመጡ ነገሩን በጣም ሰው ያደርጋዋል። ሁለት መሃን የሆኑ በእድሜያቸው የገፉ ጻድቃን የሆኑ ዘካርያስና ኤልሳቤጥን በማሳየት ማርቆስ ላይ መንገድን የሚጠርግ ብሎ በአንድ አረፍተ ነገር የሚናገረው የዮሐንስን አወላለድ ሰው ሆኖ እንዴት ከነዚህ ከመሃን ባልና ሚስቶች እንዴት እንደተወለደ በሚራክል ከዛ መልአኩ ገብርኤል ዘካርያስን ካናገረ በኋላ ወደ ቅድስት ማርያም መጥቶ ለሷም ደግሞ ሌላ እግዚአብሔር ያሰበውን ሐሳብ በሕይወቷ ሊሰራ ያለው ነግሮ ሁለቱ ተገናኝተው ጌታ ኢየሱስ ክርስቶስ እንደ ሰው ተረግዞ እናት ኖሮት ቤተሰብ ኖሮት ለሕዝብ ቆጠራ ሄደው ከሕዝብ ቆጠራ ላይ ደግሞ ምጥ ስለመጣባት የእንግዶች ማረፊያ ስለሌለ በግርግም ውስጥ መወለዱን እንደ ሰው ማደጉን መገረዙን በ12 ዓመቱ ወካ አርገው ቤተ መቅደስ በየዓመቱ ይሄዱ እንደነበር እውነት ነው? እዛ ከሊቀ ካህናቶቹ ከካህናት ሲጠያየቅ ከዛ መጥተው ምነው ጠፋብን ሲሉት እንደ ልጅ ጠፍቶ ያውቃል ማለት ነው። ከዛ ተመልሶ ደግሞ ይታዘዛቸው ነበረ፣ ከነሱ ጋር አብሮ ይኖር ነበር፣ ያግዛቸው ነበረ፣ በቁመትም በሞገስም በጸጋም ያድግ ነበር ብሎ የኢየሱስ ክርስቶስን ሰውነት በደንብ እንዲገባን አድርጎ ሉቃስ ይነግረናል። እውነት ነው? በቃ ኢየሱስ በአንድ በኩል ንጉስ ነው፣ በአንድ በኩል አገልጋይ ነው። በአንድ በኩል ሉቃስ ምን ይለናል? ኢየሱስ ክርስቶስ የተወለደው የሰው ልጅ ሆኖ ነው፣ ሰው ነው። በዚህም የተነሳ በሉቃስ ወንጌል ላይ ስታዩ ኢየሱስ ክርስቶስ ራሱን ሲጠራ ማን ብሎ ነው? የሰው ልጅ እያለ ነው የሚጠራ። የሰው ልጅ የሰው ልጅ። ከዚህም የተነሳ ሁለተኛው አዳም በእርግጥ ሰው እንደሆነ ሙሉ ሰው ሆኖ እንደመጣ ሉቃስ ይነግረናል። ወደ ዮሐንስ ላይ ስትሄዱ ዮሐንስ አያችሁ፣ ማቴዎስን ብቻ ካሰባችሁ ንጉስ ነው፣ ታዲያ ለእኛ እንዴት ይቀርበናል ስሉ፣ ማርቆስ አይ አገልጋይም ነው፣ ሉቃስ ሰው ነው። ሰው ከሆነማ አንደኛ እንዴት ያድነን ይችላል እንዳንል ዮሐንስ ደግሞ ኖ ሰው ብቻ አይደለም። ዮሐንስ ምን ይለዋል? በመጀመሪያ የሚል ቃል ያለው ዘፍጥረት ብቻ ነው። ዘፍጥረት ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ እንደሚለው ሁሉ እዚህ ዮሐንስ ላይ ሲደርስ ይሄ ግርግም ላይ የተኛውን ሕፃን ሄሮድስ ሊያስገድል የፈለገውን ሕፃን ምን ይላል? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ብሎ ቃል ምንድን ነበረ ይላል? በሏ እግዚአብሔር። ስለዚህ ይሄኛው አዳም ሌላ ሚስጥራ የሰው ልጅም ነው የእግዚአብሔር ልጅም ነው። አያችሁ፣ ሲሞላ ንጉስም ነው አገልጋይም ነው የሰው ልጅም ነው የእግዚአብሔርም ልጅ ነው። ይሄ በመጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ የሚለውን ሀሳብ ቃል የሚለው ነገር እኛው እኔ እንደማወራው ቃል ማለቱ አይደለም። ቃል ምንድን ነው? ከዚህ የቁልፍ ቃል ነው መጀመሪያ ላይ ኢየሱስ ክርስቶስን ቃል ነበር ይሄ ቃል ነው ቁጥር 14 ላይ ቃል ስጋ ሆነ ከተባለ ቃል ምንድነው ታዲያ የሚለው ካልገባን ቃል የሚለው የግሪክ ነው እንትኑ ኦሪጂኑ እንዲያው አጻጻፉን በዛ ስለሆነ ቃል ሎጎስ የሚለው ነገር ምንድነው እኛ ምናወራ ወርድ የሚለው ነው ወይ አይደለም ቃል ማለት ምን ማለት ነው የሁሉ ነገር ምንጭ ወይንም ሶርስ ማ በመጀመሪያ ሁሉ ነገር የሚመነጭበት ነበረ የሁሉ ምንጭ ብላችሁ ብታነቡት የበለጠ እንት ምንድነው እሱ በመጀመሪያ ምንጭ ነበረ ወይም የሁሉ ነገር ምንጭ ነበረ የሁሉ ነገር ምንጭ ደግሞ ማን በማዘንድ ነበር በእግዚአብሔር ሁሉ ነገር ምንጭ ደግሞ ማን ነበረ እግዚአብሔር ስለዚህ ኢየሱስ ክርስቶስ ምንም እንኳን ሰው ሆኖ ቢመጣ የደህንነት ምንጭ ማን ነው የህይወት ምንጭ ማን ነው ዮሐንስ ወንጌል ላይ ስታነቡ ማርታ እና ማርያም ወንድማቸው ሲሞት ሞቷል ወደፊት በትንሳኤ ጊዜ ይነሳል ሲል ምንድነው ያላቸው ትንሳኤና ህይወት በሉ እኔ ነኝ ማለት ትንሳኤና ህይወት ክስተት አይደለም እኔ ነኝ እኔ ራሴ ነኝ ትንሳኤም ህይወትም ሁለት አሳና አምስት እንጀራ ካበዛ በኋላ ስለ እንጀራው በጣም ተገርመው ሌላ እንደገና እንጀራ ሊያበዛ ሲል እንጀራው ማን ነው አላቸው እኔ ነኝ ኢየሱስ ክርስቶስ በወይን ለምሳሌ አለቀባቸው ሲለ በኢየሱስ ዘንድ ማለቅ የለም ውሃ ሙሉት ውሃውን ወይን የሚያረገው ማን ነው እኔ ነኝ ኢየሱስ ክርስቶስ እኔ ነኝ የሚለው እግዚአብሔር ብቻ ነው እኔ ነኝ የሚለው ስለዚህ ኢየሱስ ክርስቶስ ሁለተኛው አዳም ከመጀመሪያው አዳም ይበልጣል ሁለተኛው አዳም የህይወት ምንጭ ነው ሁለተኛው አዳም የእውነት ምንጭ ነው ሁለተኛው አዳም የጸጋ ምንጭ ነው እዚህ ጋር ራሱ ነው ባልልላችሁም ቁጥር 3 ላይ ሁሉ ምን ይላል በርሱ ሆነ ከሆነውም አንዳች ስንኳ ያለ እርሱ እስቲ አስቡት ምንድነው በርሱ የሆነው አልሰማም አይሰማም ሁሉም ምኑ ሁሉም ምን ሆነ በርሱ ሆነ የሆነ ነገር እንዳናስቀር ስለፈለገ ከሆነው ደግሞ አንዳች እንኳ ያለ እርሱ ስለዚህ ዛሬ በዚህ ቀን የኛን ስጋ ለብሶ የመጣው ቃል የሁሉ ነገር ምንጭ ነው ሁሉ በርሱ የሆነ ነው ፈውስ የርሱ ነው ሰላም የርሱ ነው ትንሳኤ የርሱ ነው ሁሉ ነገር የርሱ ነው በነገራችን ላይ ጸጋ ማለት የሁሉ ነገር መያዣ ፓኬጅ ነው ጸጋን ከፍታችሁ ምንም ነገር አታጡ ዛሬ ሰዎች ስለ ገንዘብ ይሰብካሉ ስለም ካሉ ስለ ጤና ነጥላችሁ አትስበኩ ትልቁ ስብከት ጸጋ ነው ምክንያቱም በእግዚአብሔር ጸጋ ውስጥ የሌለ ነገር የለም ምክንያቱም ክርስቶስ ጸጋን ይዞ ነው የመጣው ዛሬ ገና በሚከበርበት ጊዜ ከብዙ አገሮች በብዙ ክፍለ ዘመን መካከል የነበሩ ብዙ መጥፎም ጥሩም ባህሎች ሁሉ ተደምረውበት በብዙ ባህሎች ውስጥ ተደብቋል ወነተኛው የጌታ መምጣት ሲጀመር ጌታ በዚህ ቀን በዲሴምበር 25 በፈረንጆች በእኛ ደግሞ ታህሳስ 29 የሚለው ቀኑ መጽሐፍ ቅዱስም ላይ የለም ብዙ አነጋጋሪ ነገር አለ እዛ ላይ ሲቀጥል ሐዋርያት ሥራም ላይም በቤተክርስቲያን በመጽሐፍ ቅዱስ ላይ ልደቱ ሲከበር ማታው ይሄን መጥፎ ነው ያልኳቸው አይደለም ነገር ግን በአንድ በኩል በክፍለ ዘመናት በዘመናት መካከል ገና የሚባለው ነገር የሚተኮርባቸው ነገሮች የብዙ ባህላት ድምር ስለሆነ ዋንኛው ነገር እሱም ክርስቶስ ኢየሱስን ደብቆታል ሁለተኛው ነገር ደግሞ ዘመናዊ በሆነው ባለንበት ያለው ኮሜርሻላይዜሽን ወይም ንግድ ከነዚህ ላይቶች ጀምሮ ከምንለዋወጠው ካርድ ጀምሮ ከምናቆመው ዛፍ ጀምሮ ብዙ የንግድ በዓል ሆኗል እንደውም አንዳንድ ሀገሮች ክርስማስ የሚለውንም ስለጠሉት ሆሊዴይ ነው የሚሉት ክርስቶስን አይፈልጉትም እኛ ይሄን ልንከተል አይገባም የዚህ ቀን መካከለኛ ዋንኛ ኢየሱስ ክርስቶስ ነው ጌታ ኢየሱስ ክርስቶስ የሌለበት ገና ምንም ማለት አይደለም አሁን በተለይ በምዕራቡ ዓለም ኢየሱስን ለማውጣት ብዙ ነገር አድርገዋል ኦልሞስት እየተሳካላቸው ይመስላል ነገር ግን ጸጋ ያለው በክርስቶስ ነው ህይወት ያለው በክርስቶስ ነው ሰላም ያለው በክርስቶስ ነው ደስታ ያለው በክርስቶስ ነው ክርስቶስ በሌለበት ቦታ ምኑ ነው የሚከበረው ሰማይ የሚያከብረው ክርስቶስን ነው እግዚአብሔር የሚደሰተውና የሚያከብረው ኢየሱስ ክርስቶስን ነው የቤተክርስቲያንም መካከለኛና የሚከበረው የጸጋ ሁሉ ምንጭ የህይወት ሁሉ ምንጭ የደስታ ሁሉ ምንጭ ኢየሱስ ክርስቶስ ነው። ስለዚህ ዛሬ የምናከብረው የነገስታትን ንጉስ የጌቶችን ጌታ እንደያንዳንዳችን ሰው በመሆን እኛን ለማዳን የወረደውን የእግዚአብሔርን ልጅ አማገልገል ምን እንደሆነ ኖሮና በሞቱ ማገልግሎን ያለፈውን እርሱን ለማክበር ነው። ስለዚህ ስለ አንድ ሰው ስናስብ ባለፉት ሳምንታት እግዚአብሔር ከመዘፍጥረት እስከ ራእይ ብዙ አንድ ሰዎችን ተጠቅሟል። ዛሬም ብዙ አንድ ሰው ይፈልጋል። ነገር ግን ምን ብላችሁ መጻፍ ትችላላችሁ? ኢየሱስ ክርስቶስ የአንድ ሰው ልክ ነው። ከኢየሱስ ክርስቶስ የሁሉ ውሃ ልክ ነው። እግዚአብሔር ሰውን የሚለካው በክርስቶስ ነው። እያንዳንዳችን ራሳችንን ማስተያየት ያለብን ከፓስተሮቻችን ከነቢያቶቻችን ካለፉት ከነ ጳውሎስ ከቅዱሳት ጋር አይደለም፣ ከመላእክት ጋር አይደለም። እግዚአብሔር ለሰው ምሳሌም ሞዴልም መድኃኒትም ህይወትም ሁሉን በሁሉ አድርጎ ካመጣው ከኢየሱስ ክርስቶስ ጋር ነው። ስለዚህ ኢቭን ይሄንን ትምህርት ስናስብ አንድ ሰው እግዚአብሔር ምን አይነት ነው የሚፈልገው ስንል እግዚአብሔር በቃሉ የሚፈልገውን ሰው አስቀምጧል። እርሱም ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ድሆች እንዴት መኖር እንዳለባቸው በድህነት አሳይቷል። ምክንያቱም እኛ ባለጠጎች እንደሆነ እርሱ ስለኛ ምን ሆነ ይላል? ደሃ ሆነ ይላል። ኢየሱስ ክርስቶስ ባለጠጎች እንዴት በትህትና መኖር እንዳለባቸው ሰማይና ምድርን ሁሉ የፈጠረ የሁሉ ባለቤት ሆኖ ሳለ በትህትና በመኖር ለባለጠጎች ምሳሌ ነው። ኢየሱስ ክርስቶስ በጣም ከደሃ ቤተሰብ ካልተማረ ቤተሰብ በመወለድ ያልተማሩ በገጠር የሚኖሩ ሰዎችንም ይመስላል። ኢየሱስ ክርስቶስ ደግሞ የጠቢባን ሁሉ ጥበብ የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ የሆነ አዋቂዎችን ሁሉ በሞኝነቱ የሚያሸንፍ በመሆኑ ለአዋቂዎችም ምሳሌ ነው። የሐዋርያት ምሳሌ ነው። የነቢያት ምሳሌ ነው። የመምህራን ምሳሌ ነው። የፓስተሮች ፓስተር ነው። ኢየሱስ ክርስቶስ የካህናት ሁሉ ሊቅ ነው። ሊቀ ካህን ነው። ስለዚህ ኢየሱስ ክርስቶስን ሞዴል ማድረግ የማይችል የወንድም የሴትም ሞዴል ኢየሱስ ክርስቶስ ነው። ስለዚህ አያችሁ ሰማይና ምድር የሞላ ኢየሱስ ክርስቶስ እኛን መሙላት ካልቻለው ችግሩ የኛ ነው። ኢየሱስ ክርስቶስ ሰማያትን ሞልቷል። ኢየሱስ ክርስቶስ ፍጥረትን ሁሉ ሞልቷል። ኢየሱስ ክርስቶስ ዘላለምን ሁሉ ሞልቷል። ስለዚህ ኢየሱስ ክርስቶስ የእያንዳንዳችንን ህይወት፣ አገልግሎት፣ ኑሮ ሁሉ ሊሞላ ይችላል። እዚህ ነው፣ በዚህ መንፈስ ነው ገናን የምናከብረው። ስለዚህ አንድ ሰው ከተባለ መጀመሪያ በዋናነት የሚቆመው ማን ነው? ሁለተኛው አዳም ኢየሱስ ክርስቶስ የዓለም ሁሉ መድኃኒት የእያንዳንዳችን ሁሉ ህይወት ነው።
በዚህ ክፍል ያዘጋጀንላችሁን ትምህርት በዚሁ ቋጨነው። በሌሎች ክፍሎች ያዘጋጀናቸውን ትምህርቶችም ከምንጮቻችን በማግኘት እንድትከታተሉ እየጋበዝናችሁ ላላችሁ ማንኛውም አስተያየትም ሆነ ጥያቄ በ251-904-3131 በመደወል አሊያም በዚሁ ቁጥር በቴሌግራም እንድታደርሱን ጠይቃለን። እግዚአብሔር አምላክ ይባርካችሁ።